ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ ጓደኞቻችን። ዛሬ እሁድ ነሐሴ 21 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገሱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገሱ
እሁድ ነሐሴ 21 ቀን 1363 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
ሰምንቱን ዋና ዋና ዜናዎች የምንተነትንበት የፍካሬ ዜና ፕሮግራማችን በቅድሚያ ይቀርባል። በማስከተልም በአሳለፍነው ሳምንት ተላልፈው የነበሩ የፍኖተ ዴሞክራሲ ሀብታዎችን በድጋሚ አቅርበን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን።
አገርን ለባዕዳን በገንዘብ እየሸጠ የሚገኘውን ፋሽስታዊ ዘረኛ ቡድን ከፋኖች ጋር በጽናት መታገል የሁሉም ግዴታ ነው ተባለ። በዚህ ወቅት በኢትዮጵያ የፖለቲካ ትግል ታሪክና የፖለቲካ ባላንጣዎች ሽኩቻ በአንድ ዘር ላይ ያነጣጠረ ለድፍን 32 ዓመታት ሲካሄድ ቆይቶ በቅርቡ ከአራት ወራት በላይ ያላቋረጠ ጦርነት እየተካሄደ የሚገኘው በአማራ አካባቢ መሆኑ ዓላማው የዘር ፍጅት ለመፈጸም ነው የሚለው በርካቶችን እያስማማ ነው። ዋነኛው የዚህ ጦርነት ሰበብ የአማራ ልዩ ኃይል እንዲፈርስና የአማራ ሕዝብ ትጥቁን እንዲፈታ በወጣው አዋጅ ብቻ ሳይሆን መነሻው አርበኞቹ ፋኖች በደማቸው ከወያኔ የጭንቆና ቀንበር ነጻ አውጥተው የጎንደርንና የወሎ ድንበርን ለፋሽስቱ ወያኔ በኃይል ለማስረከብ መሆኑ የታወቀ ነው። ይህ የአማራን አከርካሪ የመስመር ዘመቻ ወደ ሙሉ ጦርነት ከማደጉ በቅድሚያ ማዳበሪያና ምርጥ ዘር እንዳይታደል ሲደረግ ጥንታዊ ገዳማትን በተለይ በደብረ ኤልያስ የተፈጸመውን መነኮሳቱንና ምዕመናኑን ኢላማ ያደረገ ጭፍን ጭፍጨፋ መፈጸሙ፣ የማስፈራራት ዛቻዎች በስፋት እንዲሰራጩ መደረጉ፣ ከደብረ ብርሃን መስመርና የአባይን በረሃ አቋርጠው ወደ አዲስ አበባ የሚጓዙ መንገደኞች በየመንገዱ መታገታቸውና በአማራነታቸው መደብደባቸው መታሰራቸው፣ በአዲስ አበባ ከተማና በዙሪያዋ በሚገኙ ከተሞች በብዛት የአማራዎች መኖሪያ ቤቶች እየተቀነሱ መፍረሳቸው፣ ኦርቶዶክስ ተዋህዶ ቤተክርስቲያን የአንድነት አርማ ናት በሚል ለማፍረስ የተከፈተው ዘመቻ፣ ቀደም ሲልም በወለጋ፣ በቤኒሻንጉል ጉሙዝ፣ በሻሸመኔ፣ በአርሲ ወዘተ መጠነ ሰፊ ዘግናኝ ጭፍጨፋዎችና ግፎች ወዘተ መፈጸማቸውና በዜና እንዳይዘገቡ መታገዳቸውና በየጊዜው በአገዛዙ ካድሬዎች አማራን ከመድረገጽ የማጥፋት የጥላቻ ቅርሻቶችና ዛቻዎች ሲሰነዘሩ መክረማቸው የዚህ የአሁኑ ጦርነት ምዕራፍ አንድ እንደነበር ብዙዎች ይናገራሉ። ከዚህ ጋር ሊያያዝ የሚገባው የሱዳን ጦር ድንበር ጥሶ የደረሱ ሰብሎችን በተሽከርካሪዎች ደፍጥጦ ቤቶች አፈራርሶ የአካባቢው ነዋሪዎችን አፈናቅሎ እንዲሰፍር መደረጉ፣ ቀደም በአማራ ላይ እየተፈጸመ የነበረው ግፍ መጻዩ የአማራ እጣ ፈንታ በግፍ መጠበስ መሆኑን የተረዱት ያሳምነው አምባቸው መግባሩና ሌሎችም በፋሽስቱ ወርጋት ኮሎኔል መገደል ወዘተ ህዝቡን ከትልቅ እስከ ትንሽ ጥርስ አስነክሰውና ሞረሽ ብሎ እንደ አያቶቹ የሰው ልጅነት ክብሩን ማንነቱን ከሁሉም በላይ አባቶቹና እናቶቹ ደማቸውን አፍሰው አጥንታቸውን ከስክሰው ታፍራና ተከብራ ባንድነቷ ጸንታ የተረከባትን አገር አንድነት ለማስረከብ ተጠራርቶ በፋኖ አርበኝነት ተደራጅቶ ሁለቱ ፋሽስታዊ ቡድኖች የከፈቱበትን የሴራ ጦርነት በመፋለም ወያኔን ሜካናይዝድ ጦር ከመመከት አልፎ አይበገሬነቱን ማሳየቱ የሚታወስ መሆኑ የተነሳ ነው። ያኔ አርበኞቹ የፋኖ ኃይሎች የወያኔን መንጋ ጦር ሲለበልቡ በአገር ስም የሚጠራው ጦር ደግሞ ከኋላ ተኩስ በመክፈትና በርካታ ሻጥሮችን ያደርግ እንደነበር ማስታወስ ያሁኑን ሁኔታ ወዳጅነት ጣላትን አጥርቶ ለማየት ይረዳል የሚል ሐሳብም አለ። በተለያዩ አካባቢዎች በየጎበዝ አለቃ የፋኖ አርበኞች ስልጣናና መደራጀት በግልጽና በህቡ ሲከናወን ከርሞ ፋሽስታዊው አገዛዝ ሙሉ በሙሉ ሊባል በሚችል ሁኔታ የአገር መከላከያ የተባለውን በኦሮሞዎች መተካቱ ትምክህቱን አሳብጦት በሸዋ፣ በጎጃም፣ በጎንደር፣ በወሎ መጠነ ሰፊ ወረራ ከፍቶ በየቀኑ ሽንፈት እየተከናነበና ሁኔታው ያገዛዙን ሹማምንት ብርክ በማስያዙ በታንክ፣ በመድፍ፣ በብሬን እና በሌሎች ከባድ መሳሪያዎች የተደረገው አርመናዊ ወረራም በደፈጣ ፍልሚያ አፈርድሜ በመጋጡ በፍኖተ ሰላም፣ በቡሬ ወዘተ በሰው አልባ የጦር ጀቶች የቦምብ ድብደባም ቢደረግ አርመኞቹ ፋኖዎችን ይውስ አጀገናቸው እንጂ ማሸነፍ ቀርቶ ማሸመቀቅ አለመቻሉ የፋኖ ጀግንነት በስፋት ሊናኝ መብቃቱ መነጋገሪያ ሆኗል። ይህ ሁኔታ ያስደነገጠው ውርጋጡና እቡዩ ኮሎኔል ለዱባዩ ንጉስ በማናለብኝነት ኢትዮጵያን መሸጡ ትግሉን ወደ አዲስ ምዕራፍ ማሸጋገሩን መገንዘብ ተችሏል። የድሮን ተተኳሽ ቦምቦችን፣ የመርዝ ጋዞችን፣ ሌሎች ሜካናይዝድ መሳሪያዎችንና ከነተተኳሾቻቸው ለማግኘትና ህዝብን ለመጨፍጨፍ ለዱባዩ ንጉስ የአባይን ግድብ መሸጡና ከአንድ ሶስተኛ በላይ የሚሆን የአዲስ አበባ መሬት ለመስጠት መስማማቱ አገረ ዳር ኢትዮጵያውያንን በአንድነት የሚያሰልፍ ጉዳይ ነው ተብሏል። ለፋሽስቱ ወያኔ የጦር መሳሪያና ሌሎች አስፈላጊ ጉዳዮች እንደተላኩለትና በራያና በወልቃይት ጦርነት እንዲከፍት መነጋገራቸውም ተሰምቷል። ለአርበኞቹ ፋኖች የወያኔ ለአምስተኛ ጊዜ አማራን ለመውረር ከተንደረደረ ደስታቸው መሆኑና ባለፈው በኦሮሞ አገዛዝ አሻጥር ፋኖ ወያኔን እየከበበ ሲወቃው በተደጋጋሚ እንቅፋት እየሆነ ማስጣሉ ይታወቃል። በዚህ ወቅት ወያኔ ጦርነት መክፈት ሳይሆን ገና ወደ አማራ ጉዞ ሲጀምር አርበኞቹ ፋኖች የተወራረደ የግፍ ሂሳብ እንደሚያወራርዱና ወያኔ ትቢያ ሆኖ እመቀመቃት መውረዱ አይቀርም የሚለው እየተስተጋባ ነው። በተመሳሳይም የሀገር ሀብት የሆነውን ከኢትዮጵያ አየር መንገድ በረራዎች ወደ አሜሪካ የሚደረጉትን ለአንድ የአሜሪካ ኩባንያ መሸጡ ሲነገር ወደ ቻይና የሚያደርገው በረራም ለቻይና መተላለፉ ታውቋል። በተመሳሳይ ሌሎች እንደ ቴሌ እና የመርከብ ድርጅት በተመሳሳይ ሊቸበቸቡ መሆኑም እየተነገረ ነው። ይህ ሁኔታ መላው አገር ወዳድን በቁጭት የሚያስነሳና በቅርብ ጊዜያትም የተለያዩ አመጾች በመላ አገሪቱ ሊቀጣጠሉ እንደሚችሉ በርካቶች አስተያየቶቻቸውን ሲሰጡ ተደምጠዋል። እነዚህ እየተሸጡ የሚገኙ ግዙፍ የአገር ተቋማት አገርን ከማፍረስና አዲስ ኦሮሞ የሚባል አገር የመመስረት አንዱ ዘርፍ ነውና ልንታገለው የግድ ይለናል የሚለው በስፋት እየተነገረ ነው።
ክብራትና ክብራን በመላው ዓለም ያላችሁ በኢትዮጵያ የምትገኙ በርካታ ኢትዮጵያውያን በይልክ ኢትዮጵያን የአንበርከክ የመጣን ፋሽስታዊ አገዛዝ በማንበርከክና በማስወገድ ደረጃ የተሳካለት የመጨረሻ የህልና ትግል በተሳካ ሁኔታ ሲካሄድ ውሏል። ዛሬም አንዳንድ አካባቢዎች ላይ በጦርነት ቀጥሎ መዋሉ ግልጽ ነው። በሁሉም አካባቢዎች ደግሞ የመጨረሻው የህልና ትግል ቅድመ ዝግጅት ሲካሄድ ውሏል። በዛሬው ዕለት በአማራ አካባቢ በቢቸና፣ በማክሰኝት፣ ጎንደር ዙሪያና በባህር አካባቢና እንዲሁም ደግሞ በማቸፈርና በአማኔል ደንበጫ፣ ጅጋና ፍኖተ ሰላም እንዲሁም ቡሬን ጨምሮ በብዙ አካባቢዎች ከሰው የሰራታ መግደን አጠይ አካባቢን ጨምሮ ጦርነቱ ሙሉ በሙሉ ሲካሄድ መዋሉ ግልጽ ነው። በዚህም የአማራ ህዝባዊ ኃይል ፋኖ እንዲል አገሬ ብሎ ኢትዮጵያን አላስቸፈረም በማለት ከፍተኛ መስዋዕትነት በመክፈል መራሹን የኦህዴድ ብልጽግና አገዛዝ ኃይል ድል አድርጓል። በመቀጠል ግን በሁሉም አካባቢዎች በሚባል ደረጃ የመጨረሻውንና የለውና ፍግድ ቀደም ድርጅት ስራ ሲካሄድሏል። ይህን የተፈሩ ተበታትነው የነበሩ ፋኖችን ማሰባሰብ በፋኖ አደረጃጀት መሰረት በሚሊሻ ጥፈት ሰርታ ከዘን የነበሩ መሳሪያዎችን በፖሊስ አፈሪስሬ አከዘን የነበሩ መሳሪያዎችን ተቀብለው ሲያደራጁና ከመከላከያ በምርኮ አማካኝነት የመጡ የሀገር መሳሪያ የሚባሉትን በሙሉ ተቀብለው የነበሩ መካከለኛ ከፍተኛና መጀመሪያ ደረጃ ሰንጣን የሚባሉ ፋኖችን አሰልጥነው ያበቃው የአማራ ህዝብ ኃይል ፋኖ እነዚህን ኃይሎችን በማሰባሰብ በማደራጀትና በማዋቀር በመድፍ እንዲሁም ደግሞ በሞርተርና በማቶስ በሪሽካና ስናይፐር እንዲሁም መትረጊት በብሬን በነፍስ ወከፍ ክላሽና በቃታ መሳሪያ በማደራጀት በነገው ታላቁ ህዝባዊ ኃይል የትግሉ የለን እንቅስቃሴው ዝግጁ የማድረግ ስራው በተሳካ ሁኔታ ይካሄድ ውሏል። በዛሬው ዕለት በተለይ ደግሞ በጎጃም፣ በጎንደር፣ በወሎና በሸዋ ክፍለ ሀገር እንዲሁም በአዲስ አበባና በድሬዳዋ፣ በሶማሌ፣ ጅጅጋ፣ በቤንሻንጉል ጉሙዝ፣ በአሶሳ፣ በአፋር፣ በትግራይ አንዳንድ አካባቢዎች ላይ ይህንን ሰራዊት ኢትዮጵያ ቀንድ ኢዝናናት ተከታይ የሆነ የውጭዎችን የሰረ ኢትዮጵያዊ ጉዞ የሚያቀነቀንና መሪ ተዋናይ ሆኖ የሚያገለግል ቀጥረኛ ካድሬን በማስወገድና በማባረር በመዋጋት ደረጃ የተዋጣለት ስራ እንደመሳት ቃል ሲገባ ውሏል። በነገ ሁለት መንገዶች ብግናቸው ጦርነቱ በሳቸው ሁኔታ ይካሄዳል። የተለያዩ የመከላከያ ካምፕ ተብዬዎቹን ተከበዋል። የቡድን መሳሪያዎቹን ዝግጅታቸውን ጨርሰዋል። መሽግ ተቆፍሯል። ያሁኑ መዳረሻውን 4 ኪሎ በማድረግ ኢትዮጵያ ነፃ ለማውጣት የሚካሄደው የብላስ ጭራሽ የሞት የሽራፍ የለና ትግል ተጠናክሮ እንደሚቀጥልም ከእያንዳንዱ አካባቢ የሚገኙ የፋኖ መሪዎቹ መረጃዎችን ማግኘት ችለናል። በተለይ በባህር ዳር ዙሪያ ንጹሃን ሞቱ ብሎ ወደ ኋላ ፈትፍጎ የቆየው የአማራ ህዝብ ኃይል ፋኖ በነገ ሁለት ሙሉ ባህርዳርን እንደሚሰብር እንደሚወርና እንደሚቆጣጠር የኢትዮጵያውያንን ሁሉምናቸውን የማስቀጠል አንዱ ከአንዱ ጋር ተከባብሮ የሚኖርባትን ሁሉም በእኩልነት የሚተዳደርባት ኢትዮጵያን ነፃ ለማድረግ ወይም ደግሞ በህዝብ የምስራች ለመንገር ዝግጅታቸውን አጠቃለዋል። እንደተነገረው እስከ ነሐሴ 17/2015 ዓ.ም ድረስ ያለው የአማራ ህዝብ ብሎም የኢትዮጵያ ህዝብ ቀለቡን እንዲጨምር የሮ ከፋይል ያለው ከወዲሁ በቅርብ እንዲዘጋ የወጡት እንዲገቡ በሚል የፍሬታ ጊዜ ከፍተነ ቆይታቸው የሚታወቅ ነው። ነሐሴ 17 ወይም ደግሞ ጾመ ፍልሰታ ከተገደፈች በኋላ ከምህል ለአገር አባቶችን ተጨምረውበት የመንጠራዝ የውጮች ናፋቂ የሆነ የኢትዮጵያ ጠላት የብልጽግና ኃይልን ለማስወገድ ግን አሁን ቆርጠው ተነስተው ነሐሴ 17 የጦርነቱ መጀመሪያ ሆኖ እንደሚቀጥል የምስራቹን አስፍረዋል። በመሆኑም ተለምደ አማራ አካባቢዎቹ ይህ የድና ትግል ጦርነት ተደራጅቶ እንደሚቀጥል የተነገረ ሲሆን በዚህም የአርሶ አደሩን አደረጃጀት በመምራት በርካታ የአማራ ህብረት ስራ ማህበራት የተከዘኑ የካድሬ ሌቦቹ ያጠራቀሙት ማዳበሪያ፣ ምርጥ ዘር፣ የተለያዩ ነገሮች ለህዝብ እንዲከፋፈሉ መንገዶቹ ለካድሬዎቹ እንዲሁም ደግሞ ለጠራዙ የኦዴድ ሰራዊት ውግ እንዲሆኑ ለመላው የአማራ ህዝብ ደግሞ የትኛውም አይነት ተሽከርካሪ አገልግሎት እንዲሰጥ የትኛውም ለአቅመ ውጊያ የደረሰ የአማራ ህዝብ ለውጊያ እንዲዘጋጅ በጨበጣ፣ በደፈጣ፣ በምሽግ፣ በጉሬላ ፋይቲንግ እንዲሁም በተለያዩ መንገዶች ውጊያው እንደሚካሄድና ጠላቶቹን ከምድረ አማራ በማስወገድ በአየር፣ በመድፍ፣ በታንክና በግላሶች በተለያዩ በሞርተርን ጨምሮ የተለያዩ ውድ መሳሪያ ይዘው የሚቀርቡ እነዚህ ጠረዝ ቫይሮች ሁሉም የአማራ ህዝብ እነዚህ ጠረዝ ሰራዊት መርግ እንዲሆን ውሃ፣ እህል፣ የተለያየ መንገድ እና ምቹ የሆኑ ነገሮችን በሙሉ እንዳይሰጥ ምድሩ መርዝ እንዲሆንበት ይህንን ጠረዝ ታሽ ቡድን እንዲያስወግድ የሚል ከፍተኛ ማስፈራሪያ ሰጥቷል። የአማራ ባለሀብቶች ለዚህ ጠረዝ ቡድን ተፎካካሪ የሚሆን ጠለዋ አገልግሎት እንዳይሰጡ ቢሰጡ ግን ቤታቸው እንደሚፈርስ፣ እጅ ከሳራቸው እንደሚወረስ ወይም እንደሚቃጠል ማስተዳደር ፈጥቷል። ካራዱ ቡድን አባይነሳ ገረም በሚሊየኮል በጥፋ ቦታ ኮሪደሮች ተዘግተዋል። በፍራም በኩል ያሉ አካባቢዎችም ከተለያዩ የጎረቤት ሀገራት ጋር በተደረገ በተካሄደው የዲፕሎማሲ ስራ አሁንም ነገሮች እንዲስተካከሉ ተደርገዋል። ከኤርትራ ሸሽተው የነበሩ ልዩ ኃይሎች የአማራ ፋኖ ወደ ሀገሮች እንዲገባ ተደርገዋል። 80,000 ወልቃይት ሀገር እንዲጠብቅ የተዘጋጀ ቡድን ዛሬ ነገሮችን እንዲያስተካክል ግብሏል። በዚህም በተለይ ደግሞ ዛሬ እናሳሰምን መደውና መላ አማራ ሊሰማቸው ሊያስተውላቸው የሚገቡ ነገሮችን ለማሳፈር እንወዳለን። ቀሚስ ለባሽ ካድሬ ተብዬ የካን ጳጳስ የሚሆን ኤጲስቆጶስ መለኩሴ የሚሆን ሸክ ለእነዚህ ተራዘ ቡድኖች ሽምግልና መማካረን እያሉ የአማራ ህዝብ ኃይል ፋኖን እያስበሉ የሚቀጥሉበት ሁኔታ እንዳይኖር ማሰብ ያስፈልጋል። በሰሞኑ በቢቻና በደስ ሲያካሄዱት እንደነበረው ተራዘ ቡድን ማንንም አይነካም፣ ሉዓላዊ ነው፣ ከየትኛውም ፓርቲ ወገን አይደለም፣ ታዎት መንገድ ሰቶች ለፋሚሊ ያሸናገኑ ካድሬዎቹ ባህር ከደረሰ በኋላ እንዲህ ብሎ ከህዝብ ጋር ገጥሞ በርካታ ልፋንን አስፈጅቶ መደረጉ አይቀር የአማራ የፖርት ካንዲዶችንም ሰዋት አስደርጓል። በዚህም በሃይማኖት ሽፋን የመጡ ሸክ ፖስታዝ እና ቄስ የሚባሉ አካላት ተሞሉ። ዛሬም በጎጃም፣ በጎንደር፣ በወለና በሸዋ ምድር ተወግዘዋል። እነዚህ ለሀገራቸው ቅድሚያ የማይሰጡ የወዳቸው ያደሩ ኮዳደሮች ከካድሬው ከተላላቸው ጎን የሚቆሙበት አግባብ ካለ እርምጃ ለመውሰድ እንገደዳለን ብለዋል። ካድሬዎቹን ተቀባይነት እንዳይሰጡም ማሰብ ያስፈልጋል። በነገ ዕለት አመፅ ይቀጥላል። ጦርነቱ ተጠናቶ መቀጠሉን የማይቀር ነው። ኢትዮጵያ ነጻ ትወጣለች። ተረጆች ይወገዳሉ። በጎጃም የተለያዩ አካባቢዎች እነዚህ አካላት ነሸናገረንን ብለው የሚቀርቡበት ሁኔታ እንዳይኖር ቢቀርቡም ደግሞ ከወዲያኛው ድረስ እንዲወገዱ እንዲጨፈጨፉ አስተማሪ የሆነ እርምጃ እንዲወሰድባቸው ያስፈልጋል። ምክንያቱም ሀገር ነጻ መውጣት ስላለባት ረግቦችን የምናስወግድበት ጊዜው አሁን ነው በሚል መላ የአማራ ምድር ከሆኖ ተነስተዋል። እንዲህ ሀገር እንዲህ ነው በስተዋል። በጦርነት ቅድመ የደረሰ ሁሉ ወደ ግንባር ዘምተዋል። ይህ በተለይ ደግሞ በጎጃም ሳዊ ዞን፣ በምዕራብ ጎጃም፣ በምስራቅ ጎጃም፣ በጎንደር ሰሜን ማዕከላዊና ደቡብ ጎንደር፣ በወሎ ሰሜን ወሎና ደቡብ ወሎ፣ በሸዋ ሰሜን ሸዋና ደቡብ የተለያዩ አካባቢዎች እንዲሁም አዲስ አበባን አማክሎ እንግዲህ ሀገር የሚለው በስተዋል። ተራዙ አገዛዝ ኮሎኔል አብይ አህመድ ከነ ግብረ አበሮች ይወገዳል። መላ የአማራ ህዝብ በትራንስፖርት ኮስ በህል እንዲሁም ደግሞ በቁሳቁስ መናር ምክንያት መከራዎች ሊዘኑበትም እንኳን ተረጎቹን አስወግዶ ግን ኢትዮጵያዊነትን ለማብሰር ቆርጦ የተነሳ ይመስላል። በዛሬ ዕለት በተለያዩ አካባቢዎች የነበረውን ድባብ ለመመልከት እንደሞከርን ሁሉ የአሁኑ መዋቅራዊ አደረጃጀት የአንድ ለአምስት የጋንታ የሻለቃና የክፍለ በክፍለ ደረጃ የተደራጁበት አግባብ እጅግ በጣም የሚመሰገንና አስተማማኝ የሆነ ትጥቅ ስንቅ አስተማማኝ የሆነ አደረጃጀት እንዳለ ለመገንዘብ ችለናል።
የሰኞ ነሐሴ 15 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ ላይቀርሞቱ መንጠራውቱ የዘረኛው ኮሎኔል አገዛዝ ወደ መቃብሩ እየተጓዘ ቢሆንም አሁንም ነፍስ ሊዘሩበት የሚሯሯጡ በስተዋል። የሳውዲ አረቢያ አድሃሪና ዘረኛ መሪዎች የኢትዮጵያ ስደተኞችን በየመን ድንበር በብዙ መቶዎች ጨረሱ ተብሎ ሲጋለጥ ወራዳው ኮሎኔል ዳግም ሳያፍር ኢትዮጵያን ለአረብ ኤሚሬትስ እንደሸጠ በፊርማው አረጋግጧል። ኤሚሬትስ በጸረፋኖ ስምሪትና ዘመቻው ተደግፈው ዘንድ ለምኖ አውንታቸውን ፈጣውታል። ያልጠበቅነው አይደለም። የወያኔ ወዳጅ አሜሪካም እንግሊዝም መጋጃዎቻቸውን የፋኖን ትግል አደናቅፉ ብለው አስተማርተዋቸዋል። ለጥቅም ብላ ከኮሎኔሉ ጋር የተወዳጀችው ፈረንሳይ በጁላይ 14 የክብር እንግዳ ብላ አርመኒያውን ጌታቸው ረዳን የጋበዘች ሲሆን የተገኙትንም ያስገረማቸው ግን ተጋባዥ ወዳደሮች ከውዳቂ ዘረኛ ጋር አብረው ፎቶ ሊነሱ ሲሽቀዳደሙ ማየታችን ነው ብለዋል። የፖለቲካ ስልጣኑን በውዴታ የሚለቀን አገዛዝ እንኳን በኢትዮጵያ በመላ አፍሪካም ለማየት አልታደልንም። መፈንቅለ መንግስት የተበራከተው አለምክንያት አይደለም። ለፈረንሳይና ለአሜሪካ ያደረውን ባርዙሚን መኮንኖች ስለገለበጡት ጌቶቹ እየተንጫጩለት ነው። ኒጀር ለኒውክሊየር ቦምብ አስፈላጊ የሆነው ዩሬኒየም አድን ባለቤት ስለሆነችና ይህንንም ፈረንሳይ በግል ይዞ የሚበዘብዘው በመሆኑ ፈረንጆቹ መፈንቅሉን አውግዘው ቢንጫጩ አስገራሚ አልሆነም። ይህ እንደገና የሚያረጋግጥልን ሀቅ ፈረንጆች አፍሪካ ነገሮች በእጅ አዙር ቅኝ ግዢ እንደያዙና የህዝቦች ጠላት እንደሆኑ ነው። በወያኔ ጊዜ ሰላም አምጪ ወዘተ በሚል የተጠቀሙባቸው እነ ኤፍሬም ይስሐቅ ኃይሌ ገብረስላሴ ወዘተ አሁን ከሽፈውባቸው አለን ሊሏቸው ባይችሉም ተኪሽ አለቃዎችን ለዘረኛ ፍኖተ ካርታ አርቃቂዎችን ይዘው ተነስተዋል። ፋኖና ህዝብ የጀመሩት ትግል የሞት ሽረትና ከባድ ህይወት መስዋዕትነትን ጠያቂ እንደመሆኑ ትግሉ የነብር ጭራ ይዙ ከያዙ አይለቁ በሚል ቆራጥ መንፈስ ይቀጥላል እንጂ እርቅ ድርድር ሰላም ፍቅር የሚለው በአሁኑ ጊዜ ከንቱ አዘናጊ ልፋፋ ነው። ለኛም ይገባን አገር ፍቅር ነው። በጠላት ላይ ጥላቻ ቢያንሰን ነው። አጋድመው እያረዱን በትግል እናስቆማቸዋለን እንጂ አንገታችንን መስጠቱ መቀጠል የለበትም። ግልፍተኛውንና ፈርጣጩን ኮሎኔል ኢሃፓ ታግሎ ራሱን ለፍጅት አጋፈጠ ፋኖም ድሮን ያለውን ዘረኛ አገዛዝ እተጋላለሁ ብሎ አማራውን አስጨፈጨፈ የሚሉ ጉዶች ብቅ ብቅ ብለዋል። አፋቸውን ሞልተው ድሮን ያለውን አገዛዝ በትጥቅ ትግል ለማሸነፍ መሞከር ዘበት ነው ያሉን ሽንፈተኞችና ሐፍረት አልባ ተጎንባሾች ነበሩ። የድሮኑን አባት አሜሪካንን ግን ታሊባን ወቅቶ አሸንፎታል አባሮታል። ባለ ድሮን ፈረንሳይ በምዕራብ አፍሪካ ፍርጠጣ እንጂ የድል ባለቤት ሲሆን አላየንም። የህዝብ የተባበረ ኃይል የማያሸንፈው ኃይል የለም። ሞት አልባን ትግል ደግሞ ባንዳዎችና የኢሰፓ ፋሽስቶች ምንነቱን ሊያስጨብጡን አልቻሉም። ደርግም 60 ዜጎችን ረሽኖ ችግሩን በኃይል ሊፈታ ተነሳ እንጂ ግድያውን አበራከተ እንጂ ትግሉን በሰላም ፖለቲካ ነበር ተቃዋሚዎቹ የያዙት። ጠላት ኃይለኛ ነውና አናሸንፈውም በሚል ቅድመ አያቶቻችን እጅ ሰጥተው በነበር ይሄኔ የሶላቶ ጫማ ሳሚ ሆነን በቀረን ነበር። ሙሶሊኒን ገጥመው በሚሊዮን ደረጃ የተሰውት ዜጎች አርበኞች የሚያኮሩን አርአዮቻችን ናቸው። ባንዳን እስከዛሬም የምንጠላው የነሱን ደም ወኔ ወርሰን ነው። አልችልም በባርነት ልገዛ የሚል ታሪክ ማንም አላወረሰንም። ፍጅት በአማራው ላይ የተፋፋመው አማራው በትጥቅ ትግል ስላመሳቸው አልነበረም አይደለም። በቃኝ መፈጀት መታረድ በቁም መቃጠል በቃ ኢትዮጵያን ማሰቃየት መከፋፈል ማዋረድ ስላለ ብቻ ነው። እንብኝ ማለት ደግሞ ግዳጁ ፋኖን መደገፍ ማለት ኢትዮጵያን መታደግ ነው። ለማያቁሽ ታጠኝ እንደተባለው ዘረኛው አቡነ ማቲያስ የካድሬው አቡነ ጳውሎስ ደቀ መዝሙር ዛሬ እርቆ ሰላምን ሰባኪ ሆኗል። ሲኖዶሱን ለዘረኞች ያስጎነበሰ ሃይማኖትንም ህዝብንም ለጥቃት ያጋለጠ ቤተክርስቲያን ለዘረኞች አሳልፎ የሰጠ አማራ እንደ በግ ሲታረድ ያልተነፈሰና በፖለቲካም በነደረጀ ዲሬሳም ጊዜ የኢፒዲኤ የአሜሪካ ታዛዥ ድርጅት አባል ሆኖ ያገለገለ እርኩስ ፍጥረት ነው። ወያኔ ሲጠቃ ገዢው ስርዓት ጉድ ሲፈላበት ሰላም ብሎ ይነሳል አዛዦቹን ከውድቀታቸው ለማዳን። ምን ሰላም ያውቀና ይህ ጠምጣሚ ወያኔ ይከተላል። የማክሰኞ ነሐሴ 16 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ድርቢያብር አንበሳ ያስር የፈነ ተጋድሎ ጎድሎት የነበረው ህብረት ነው። ይህን ለማስወገድ የጋራ አመራር መመስረታቸው ለምናየው ድላቸው ዋስትና ነው። በሜዳ ሽንፈትን የቀመሰው የኦሮሞ ማዘረኛ ጦር የበሻሻውን ወርጋጥ ኮሎኔል ከውድቀት ሊያድነው እንደማይችል ገልጾ ነዋል። ልዩ ኃይል ኮማንዶ ብሎ ሲደነፋላቸው የነበሩት ጀበና ሰባሪዎች
የተባበረውን አማራና ህዝብ ኃይል ሊመክቱ እንደማይችሉ ተረጋግጧል። ወዳጆቹን አድሉኝ ለምና ሰምቶ በሰላም ሽፋን ጊዜ ሊገዙለት በመሯሯጥ ላይ ናቸው። ፋኖ በደሙ ካስመለሳቸው መሬቶች ወጥቶ ለወያኔ ያስረክብ ምዕራብ ትግራይ ልቦለድ አይደለም ብሎ ለዘረኞቹ ጥብረት ጠበቃ ቆሞ ራሱን ያጋለጠው የአሜሪካ መንግስት የአፍሪካ ቀንድ ተጠሪ ማይክ ሃመር ሰሞኑን ወደ ስዊድንና ቤልጅየም አቅንቶ ሰላም ለአማራውና ኦሮሚያ ክልል ሲለፍፏል። ፍጅት የት ነው የሚካሄደው? በአማራው ግዛት ነው? በአማራስ ላይ ወይስ በኦሮሞ ጦር በኦሮሚያ ላይ? ለፍትህ የቆሙ ቢመስሉም አሜሪካኖቹ ታሪካዊ ጸረ አማራነታቸውን መተው አልቻሉም። በነሱ አስተራቂነት ወይም አደራዳሪነት የሚሞከረው ሁሉ ለሀገራችን ኢትዮጵያ ቅንጣትም አይጠቅማትም። የባጡን የቆጡን እየቀበጣጠረ ያሰለቸን ኮሎኔል በአለም መገናኛ ብዙሃን ኢትዮጵያውያን ስደተኞች ላይ የሳውዲ አረቢያ ወታደሮች አሰቃቂ ጭፍጨፋን አደረሱ ሲባል ቀን ተሌት የሚንጣጣ ምላሱን ረፍት ሰጥቶ ይገኛል። ወይ ትንፍሽ አንድ ቃል እንዲያውም የኢሚሬትስ አድሃሪ መሪን አስተናግዶ ሲነሸነሽ ከርሞብናል። ይህ የሾፌርነት ብርቅ ያልወጣለት የበሻሻው ርጋት ለኢትዮጵያውያን ደንታ እንደሌለው በሚገባ አሳይቷል። ጸረ ፋኖ፣ ጸረ አማራ፣ ጸረ ህዝብ፣ ጸረ ኢትዮጵያ መሆኑንም በሚገባ አረጋግጧል። ፋኖ ግን የኢትዮጵያን ህዝብ ድጋፍ እያገኘ ነው። ደቡብ ብቻ ሳይሆን ሁሉም ህዝብ ከጎኑ ቆሟል። ይህ ነው የድል ዋስትና። የገጠሩና የዋና ከተማዎች ትግል መቀናጀት አለበት። በገፍ በማሰር ዘረኞች ሊገቱት የሚችሉት ትግል አይሆንም። ድሮን ድሮን ብለው ሊያሸብሩት የሚፈልጉት ህዝብ እንኳን ለሙቅ ለገንፎም አልደነገጥ ብሏልና ያለው ብቸኛ አማራጭ ትግሉን አጠናክሮ የመጨረሻ ምሽጋቸውን መስበር መደርመስ ነው። የፋኖን ትግል በክልል ጎጥ ወስነው ሊያዳክሙት የሚጥሩ መሰሪዎች የትላንት ፋሽስቶች፣ ወያኔዎች ወዘተ ቢፈሉም ፋኖ ግባችን ለመላ ኢትዮጵያ ሁሉን አቀፍ የሽግግር መንግስት መመስረት ነው ብሎ እቅጩን ነግሯቸዋል። ከዚህ ግብ ወይ ፍንክች። እንጀራ በማየት አይጠገብም። ድል እስከ መጨረሻው መገፋት አለበት። ፋኖን ለማዳከም በኃይል ብቻ ሳይሆን በከፋፋይ ተንኮልም ኮሎኔሉ ይጠቀማል። አስመሳይ አማራዎች ከየጥሻቸው ብቅ ብለዋል። ፋኖ እንዲቀጥራቸው ችሎታ አለን፣ ተመክሮ አለን። አሜሪካ ይወደናል፣ ከሻቢያም እናደራድራለን፣ ቅጠሩን ጥሩን እያሉ ናቸው። አንዳንዶቹም ይህ ትግልና ጦርነት አገር ያጠፋልና ተው ብለው መካሪ ሊሆኑ የሚከጅሉ የክህደት አባወራዎችም ሊያደነቁሩን ተነስተዋል። ከቡራዩ አጣዬ እስከ ዛሬ አማራ በገፍ ሲፈጅ ዝምታን ያቀፉ ዛሬ ዘረኞቹ ጭንቅ ሲገቡ ሰላም ሰላም እርቅ እያሉን ነው። ማንነታቸው ተጋልጧል። በማለቂያው ዘረኞቹን ርቀናል ቢሉም ወንጀላቸውን ይቅር እንድንላቸው በይፋ ህዝብን ይቅርታ መጠየቅ የግድ ይሆንባቸዋል። የአማራውን መሬት ፈርሞ ለወያኔ የሰጠና ይህን ሲወቅሱት ቦክስ ልግጠም ያለ ገደቢስ ከሃዲን በር ከፍቶ ማስገባት ማቀፍ የሚሉት ጠቅላይ ሚኒስትሬን አገኘው ሲሉ የሰማናቸው ጉዶች ናቸው። የፖለቲካ ስልት ያሉት እጅን ከፍቶ ታውሮ ተደናቅሮና ትላንትን ረስቶ ጠላትን ከነእድፉ ማቀፍ ነው። ይሀባ ስንት ጥፋት ያደረሱበትን በምህረት አቅፎ እንደገና እያስገባ ቂም ይቅር ብሎ በኃላፊነትም እንደገና እየሾመ በመጨረሻ ያገኘው ውጤት የከሃዲዎች ዳግም ሰለባ መሆንን ነው። ይህን ስህተት ሌሎች ሊደግሙ አይጠበቅም አይገባምም። ተጋልጠን ለጥቃት ሰለባ ሆነናል። ከድተው አጋልጠውና አስጠቅተውናል። ታግለን በተሰዋን ጥፋት ፈጸሙ ብለው ከቁጭ ቦታቸው ከሰውናል። ከዚህ ሁሉ ትምህርት መቅሰም የግድ ነው። ፋኖ አንድነቱን ያጠናክር። አማራም ኢትዮጵያዊ እንጂ ጎጠኛ አይደለም። አማራና ፋኖን የደገፉ አስመስለው ኢትዮጵያዊነትን ሊሰርዙ የሚቃጡ መሰሪዎችን አጥብቀን እንታገላቸው። ድል ለኢትዮጵያ፣ ድል ለኢትዮጵያ ሕዝብ። ትግል ይፋፋም ይቀጥል እስከ መጨረሻው። ድል Thank you.
فنون اگراوی انکسکاسی لمافن حزبن بدرون کمچفچفان ستو امران بتکما تکبن ناورات جاوینت اسکم کفافل درست روال اهون مالاقومم گب گب بطوفوال یه زرنیو چو تمرد اهون ایزویتن استوتن کل باول کایت تاگده وزت مالتم ویانی بهایل که امارو که گندر ولو افار کمتو یه قیون مراف تگرای سیل بکرمو گزاد حزب وسانی اکایدو یمن مریت یمیلون ماسوسنو یمیلنو بکدمیا بزرنیا گزاز سر فتاوی حزب وسانی کتوم مچم لیکایدای چلم یزرنیو چم مرچا بالت سیگتون دگمو بزوامتاتن اسالفنال متو بمتو حزب مرتن بلو سیالاگتو دلیوا یسرقاون نبرت یراسو ادرگو لماصلق تسراچیو دمص ستتبلو یمیگددبتونیتا راسو یه لیواین درک اندیلونو تاریک و یعنی مراب تگرای یا لو مریت یا مارو مونون یا رگا گتال بتچ مربر هزبو سانی تاریکن مک ایر مسر رزای چالم مراب تگرای یا میبالونا امریکا نام رابو لو یعنی یا تدکلت مریت یا مارو گزاد مونو منم کرکر نو سانی یا میشاوی دلم በሱዳን በኩል ቀኝ ገዢ እንግሊዝ የኢትዮጵያ መሬት ወደ ሱዳን አካሎ እስከዛሬ ክርክር እንዳፈሉብን አይደል ጎንደር ወሎ ትግራይ ተብሎ ሲጠራ ሲገዛ ታሪክ የለም አጣየም ማጀቴም ወዘተ የሸዋ መሬቶች የኦሮሞ ማግዛቶች መባላቸው ጉባን ኦህዴድ መጠቅለሉ ወዘተ ህገወጥና የእብሪተኛ ዘረኞች ውሳኔ ነው የኃይል ውሳኔ አዲስ አበባ ፊንፊኔ ነው የኦሮሞ ግዛት እንደሚሉት ነው ደጋግመን እንዳልነው የትኛው ህዝብ ይበዛል ኢትዮጵያዊ ወይስ ኦሮሞና አማራ የሚለው ገና በሚገባል ተቋጨም በተለይ በአዲስ አበባ ወደ ውሳኔ ህዝብ ስንመለስ ወያኔ አማራውን አፈናቅሎ ዛሬ ኦህዴድ ያደረገ እንዳለው ሁሉ በብዙ ሺህ የትግራይ ተወላጆችን አስፈሮ
زارم النزي تمل سوي سفرو بلو بزرنيوش قد ترسر مادرق هزبه وستاني وطيسو سايت تالمي تفتانو عند شعبيا نس عنت ويس بارنت يميلات تابقينيوس كتونا بتامن جاسر عفنو يميل درق هزبه وستانينو بنسو هزبه وستاني سجنت يعماراون مريت ملسو لوياني لمستت ያገዛዙ እጥብ ብቻ አይደለም የጎንደርና ወሎን ፋኖ ከሸዋው ከጎጃሙ ለመነጠልም ነው ለመከፋፈል የተወጠነ ሴራ ነው በመሆኑም ዘረኞች ህዝበ ውሳኔ የሚሉትን ቧልታሽ ቀንጥሮ ጥሎ ትግልን አፋፍሞና ቀጥሎ አዲስ አበባን መያዝ ይጠይቃል ኤርትራስንን ለባድም እንሰዋ ብለው ያስጨረሱንን እንዲደግሙብን መፍቀድ የለብንም አሰብን ልናስመልስ ነው በሚል አጉል ተስፋ እንዳስጨረሱን ዳግም ልንስተላለም አይገባም ትግላችን ዘረኞቹን አስወግዶ ሁሉን አቀፍ የሽግግር መንግስት ዴሞክራሲን በመላገራችን ለማስፈን ነው ብሎ ፋኖ ሲሰዋ የለም ከወያኔ ያስመለስከው መሬት ላይ ድርድር እሰጣ ገባ እንያዝ ማለቱ የወያኔ ህገወጥ መሬት ቅሚያ ይጽደቅለት ትግላችን አደናቅፉና ዘረኞች በጣምራ ይግዟችሁ ኢትዮጵያንም ያድሟት ይገንጥሏት አማራውንም አገር ወዳድ ህዝቡንም የአረመኔዎች መንጋ ሰለባ ያድርጉት እንደማለት ነው ይህ እንዳይሆን ፋኖ ደሙን ያፈሰሰና የታገለ ይህን ትግል ባጭር ሊቀጩ የተነሱት ሁሉ የአማራው ወዳጅ መስለው ሰርገው ገብተው ትግሉን ሊያጠፉ በይፋም በህብኦም የተነሱት ሁሉ የሀገር ጠላት መሆናቸውን አውቀን ልናስወግዳቸው ይገባል ህዝበ ውሳኔ የቀማኛን ወንጀል ለማጽደቅ የሚደረግ አይደለም ታሪክ በህዝበ ውሳኔ በዘፈቀደ የሚሰረዝም አይደለም ፍትህ አይደለም ዝርፊያን ለሌባ ማጽደቅ ኮሎኔሉ በአረቦች ግፊት የአባይ ግድብ ሥራ እንዲጓተት መስማማቱ ደግሞ ይህ ዘረኛ አገዛዙ ለኢትዮጵያ ሳይሆን ለድክመቷ ጥፋቷ እንደቆመ ያረጋግጣል ድሮንና ገስ የህዝብን ያመረረ ትግል ሊገታ ሊያሸንፍም ጭራሽ አይቻለውም በዘረኞች ስር ውሳኔ ህዝብ ዘበት ነው ዘረኛውን አገዛዝ ማውደም አገራዊ ግዴታችን ነው አንድነታችን ይጠናከር ትግላችን ይፋፋም ኢትዮጵያ አቸናፊ ትሁን አድማጮቻችን በማስከተል አምሮ በለጠ ከአዲስ አበባ የላኩልን ሰፋ ያለ ወቅታዊ ትንታኔ እናሰማለን። የኮሎኔሉ ፋሽስታዊ አገዛዝና ተጣማሪ ዘረኛ ቡድኖች ቀኑ እንዳለፈበት ስጋ ገምተዋል። የገማ ስጋ ደግሞ እጣፈንታው መጣል እንጂ ሌላ አይደለም። ኢትዮጵያ ሀገራችንና ውድ ልጆቿን እየጠሉና እየገፈተሩ የሚገዟትን ዘረኛና ጸረ ኢትዮጵያ አገዛዞችን ከአራት አስርት አመታት በላይ በጫንቃዋ ተሸክማ ባሽታለች። ወያኔ ያሊግና ኦዴፓ ብልጽግና እና ኦነግን ጨምሮ በወርተረኝነት እየተፈራረቁ ሲገዙ በአላማና ምግባራቸው ላይ የሰናፍጭ ፍሬ የምታከል ልዩነት አልተፈጠረባቸውም አልታየባቸውም። እርግጥ ነው የእነዚህ ጸረ ኢትዮጵያ ዘረኞች ጠባቸውና ጥላቻቸው ከኢትዮጵያ ሀገራችንና ኢትዮጵያዊ ነኝ ከሚል ዜጋ ጋር የተቆራኘ ቢሆንም ማን እንዳማራው ብሎ መደምደም ይቻላል። ወያኔና የኦሮሞማው ዘረኞች ኢትዮጵያን ተባለ ሀገርን ከመድረገጽ ለማጥፋትና በታሪኳ እንደ ህልውናዋ ጠባቂ ተደርጎ የሚታወቀው የአማራን ህዝብ ለመፍጀት ተማምለዋል። ከውሳኔም ደርሰዋል። የአማራው ህዝብ ከኢትዮጵያ ምድር መጥፋት አለበት። አማራ የሚባለው ህዝብ በነሱ አጠራር የኔ የሚለው ክልል የለውም። የጋራ ድምዳሜያቸው ከሆነ በርካታ አመታትን አስቆጥሯል። ከግማሽ ምዕት ዓመታት በላይ ጸረ አማራ ዘመቻና ጥላቻ በአማራው ህዝብ ላይ ለምን ተረጨበት? ውሸት እየተፈበረከ ለምንድን ነው የተነዛበት? የነዚህ ዘረኞችና የምዕራብ አገራት ጥምርታ ለምን በአማራው ላይ በሚሉ ጥያቄዎች ላይ ኢትዮጵያንና ኢትዮጵያውያንን እንወዳለን የሚሉ ምሁራን ለወጣቱ ትውልድ እውነተኛውን ነገር ማስጨበጥ ይገባል። ስለ አማራው ህዝብ፣ ስለ ኢትዮጵያ አገረ ግንባታና ታሪካዊ ሂደቱ በዚች አጭር ጽሑፍ ዝርዝር ጭብጦችን ማቅረብ አይቻልም። የአማራው ህዝብ ጣላታችን ነው ለሚሉት የትግራይና የኦሮሞ ጠባቦች ግን አንድ አጭር መልስ መስጠት ይቻላል። የአማራው ህዝብ ወያኔዎችና የኦሮሞ ማዘረኞች እንደሚሉት ለትግራይና ለኦሮሞ ወገኖቹ በታሪክ እንደ ጣላት ሆኖ የተሰለፈበት የታሪክ ወቅት አልነበረም፣ ዛሬም የለም። በኢትዮጵያ አገሩ ላይ ከሌላው ኢትዮጵያዊ የተለየ የድሎት ህይወት አልኖረባትም። እየደህየና በጨቋኝ አገዛዞች እየተጨቆነ እየተመዘበረ ቢኖርባትም አጥብቆ ያፈቅራታል። እንደወታደር ሆኖ ይጠብቃታል፣ ደሙን ያፈስላታል፣ ህይወቱንም ይገብርላታል። ከውጭም ሆነ ከውስጥ ጸረ ኢትዮጵያ ሆነው ለሚነሱ የኢትዮጵያ ጠላቶች ምከታ ላይ ቀዳሚው ዘማችና እምቢንባይ መሆኑ በታሪኩ የተመዘገበ ብቻ ሳይሆን ተግባራቱም ምስክሮቹ ናቸው። ለዚህ ነው የአማራውን ህዝብ ጣላቱ ታሪኩና ኢትዮጵያን ወዳድ መሆኑ ብቻ ነው ሲሉ የሚደመጡት። ወያኔ፣ ኦህዴድ፣ ኦነግና ባዴን ጎንደርን ለወያኔና ቅማንት እናከፋፍላለን፣ ጎጃምን ጠቅለን ለኦሮሞ እንሰጣለን፣ ሸዋንም እንጨምርለታለን፣ ወሎን ለአገውና ትግራይ እናከፋፍላለን ብለው የተስማሙ መሆናቸውን እናውቃለን። አማራው የኛን የበላይነት የሚቀበልና ጸባይ የሚኖረው ከሆነ አማራ ሳይንትን ብቻ እንተውለታለን፣ የማይገዛ ከሆነ ደግሞ ጠራርገን እናጠፋዋለን፣ ከባህር እንከተዋለን ብለዋል ስንል እውነትን እንጂ እንደነሱ ውሸት መተረካችን አይደለም። ማስረጃዎች ከበቂ በላይ ናቸው። አማራው ህዝብ ላይ በባህሉና በእምነቱ የሚጠላቸውን ሁሉ ፈጽመውበታል። የዘርፍጭት ፈጽመውበታል። ኢትዮጵያዊነቱን ክደው በገዛ ሀገሩ መጤ የሚል ተቀጥላ ለጥፈውበታል። በገዛ ሀገሩ ባይተዋር አድርገውታል፣ ላፈናቅለውታል፣ አርደውታል። ጸረ ኢትዮጵያ ሆነው ለሚነሱ የኢትዮጵያ ጠላቶች ምከታ ላይ ቀዳሚው ዘማችና እምቢኝ ባይ መሆኑ በታሪኩ የተመዘገበ ብቻ ሳይሆን ተግባራቱ ምስክሮች ናቸው። በፕሪቶሪያ የተደረገው ስምምነት አውቀውም ይሁን ሳያውቁ ዓለም አቀፍና አህጉር አቀፍ አደራዳሪዎችን በታዛቢነት አስቀምጠው በተሳሳተ መረጃ አወናብደው የተስማሙበትና የተፈራረሙበት መሰሪ ሴራ ነው። ይህ ስምምነት በዋነኛነት የአማራውንና የአፋርን ህዝብ በቀጥታ ይመለከታል። የአፋርና የአማራ ህዝብ በማያውቁትና በሌሉበት እንዲሁም ባልተሳተፉበት ለተወሰነባቸው ውሳኔ ተገዢ የሚያደርጋቸው የህግ አግባብ የለም፣ ሊኖርም አይችልም። የኮሎኔሉ አገዛዝ በሰሜን እስከ አፍንጫው በታጠቀ ወያኔ እስከ አስከብቦ በምዕራብ ለሱዳን የደርሻሽን ውሰጅ ብሎ በደቡብ መከላከያውን ሙሉ በሙሉ በተቆጣጠረው የኦሮሞማ ዘረኞች ያስከበበው አማራውን ትጥቅ ፍታ አሉት። አይደለም ትጥቅህን ሱሪህንም እናስወልቀሃለን አሉት። የኦህዴድ ኦነግ በአዴና ወያኔ ጥምር የወረራ ተግባር በአማራው ህዝብ ላይ ተከፍቷል። ፋኖ የአማራውን ህዝብ ይዞ ወደ ውጊያው ገብቷል። የኦሮሞማው ዘረኛ አገዛዝ የእብሪት ውሳኔ አገዛዙንና የአማራውን ህዝብ ቅራኔ እንደ አቀጣጣይ መንስኤ ሆኗል የሚባለውም ለዚህ ነው። የአማራው ህዝብ ወደ ጦርነት ሲገባ እንደ ጣቃ ተቀደድ የሚል ባህል የለውም። ሙያ በልክ ነው ብሎ ወደ ውጊያው ይገባል እንጂ ማንኛውም ቡድን ወደ ጦር ሜዳ ሲገባ ሱሪ አውላቂ ወይም አስወላቂ የሚኮንበትን ሁኔታ የሚወስነው የተዋጊው የዓላማ ጽናት፣ የውጊያ ውሎ፣ ጀግንነት፣ የውጊያ ጥበብ፣ ስልትና ዘዴ፣ እውነተኛነትና ህዝባዊነት እንጂ እንደ ጣቃ በሚቀደድ አፍ እንዳልሆነ ግን በእርግጠኝነት መናገር ይቻላል። ወደፊት በተግባር የምናየው ይሆናል። የኦነግ ኦዴድ ፊልድ ማርሻል ተብዬ ያልተገራ አንደበትን እስኪ ለኢትዮጵያ ሕዝብ ያንድ ፋኖ አንደበትን ላስደምጣችሁና ንጽጽሩን ራሳችሁ ስጡ። ወጣቱ ፋኖ እንዲህ አለ። በኮሎኒሉና በብርሃኑ ጁላ ታዘው ሊወጉን የሚመጡት የኦዴድ ኦነግ ጦር በውጊያ ላይ ሞተው ስናያቸው እናለቅሳለን፣ ቆስለው ሲቃጥቱ ስናይ እንንሰፈሰፋለን አለ። በግሌ የሰባዊነትን የተላበሰ አባባል አንጀቴን በልቶታል። እነሱ እንደ ወገን ባይሆንም እኛ ወገንነታቸውን እናውቃለን ማለቱ፣ የባዕድ ወራሪዎች ቢሆኑ እንኳ በሰውነታቸው እናዝናለን ማለቱ ነው። ሱሪ እናሰልቃለን ለሚለው ያልተገራ የብርሃኑ ጁላ የተገራ አንደበት ምላሽ ይሏል። የዚህ አይነቱን ነው። የኢትዮጵያን ተጨባጭ ሁኔታ ቀድመው መመልከት የቻሉ ኢትዮጵያውያን ኢትዮጵያ ሀገራችን መንግስት አልባ ሀገር ሆናለች ሲሉ አብይን በመሰለ ሙሴ የምትመራ ሀገርን እንዴት መንግስት አልባ ትላላቸው ለሚሉ ዛሬ ያፈጠጡና ያገጠጡ ጥቂት ማሳያዎችን ላንሳ። አገርን መንግስታዊ አገር ከሚያስብሉ በርካታ መስፈርቶች ውስጥ አንደኛውና ዋነኛው አገሩንና ወገኑን የሚወድ መሪ በህዝብ ተመርጦ ስልጣን ሲይዝ ነው። ከሰሞኑ የህዝብ ቁጣን ለማስታገስ በህዝብ የተመረጥኩ ስለሆንኩ ማንንም በመሳሪያ ኃይል አይነቀንቀኝም ሲል ተደምጧል። በድርጅታዊ ሰንሰለትና በባዕዳን እገዛ እንጂ በኢትዮጵያ ህዝብ ኮሎኔሉ እንዳልተመረጠ የኢትዮጵያን ህዝብ ማታለል አይችልም፣ ነጮቹን እንጂ ምላሻችን ነው። በሌላ በኩል ኮሎኔሉ ኢትዮጵያንና ልጆቿን እየጠሉ የሚገዙ ከተባሉ ገዢዎች ውስጥ በግንባር ቀደምትነት ተጠቃሽ ነው። ኮሎኔሉ ነፍሱ እስክትወጣ ድረስ የሚወደው ስልጣኑን እንጂ ኢትዮጵያንና የኢትዮጵያን ህዝብ እንዳልሆነ ጠንቅቆ ለሚያውቀው የኢትዮጵያ ህዝብ የተራራ የሚያክል ውሸት አያስፈልገውም። አገርን መንግስታዊ አገር ከሚያስብሉት ሌሎች መገለጫዎች ውስጥ ጠንካራ እና አገር ወካይ የሆነ የመከላከያ ኃይል መኖር ነው። ያን ጊዜ በእርግጥም የአገር ዳር ድንበር ይከበራል፣ የአገር ሉዓላዊነትም ይጠበቃል። ኢትዮጵያ አገር መከላከያ ጦር አልባ አገር መሆኗን የሚያሳይ ጥቂት ማሳያዎችን ልጥቀስ። ሀ የኢትዮጵያ አገር መከላከያ የሚባለው የመከላከያን ዩኒፎርም ለበሰ እንጂ ውስጡ ኦህዴድ ብልጽግና ነው። ለ የኢትዮጵያ ዳር ድንበር ከምስራቅ ጫፍ እስከ ምዕራብ ጫፍ፣ ከምዕራብ እስከ ሰሜን ጫፍ ድንበር ጠባቂ ጦር ዛሬ የለውም ቢባል እነሱ ሲያደርጉት ያላሳፈራቸው የሆነውንና የተደረገውን አገራዊ ደባ መናገር ምስጢር አባካኝ አያስብልም። የአማራውን ህዝብ ለማሸነፍና ለማንበርከክ ሲል ኮሎኔሉ በመላገሪቱ የነበረውን ጠረፍ ጠባቂ ከኦነግና ኦህዴድ ጦር ጋር በማጣመር በአማራው ህዝብ ላይ አዝምቷል። በዚህም ኮሎኔሉ የሚጠራት ኢትዮጵያን ዳር ድንበር በርግዶ የጠላት መፈንጫ አድርጎታል፣ ህዝብን ጠባቂ አልባ አድርጎታል። ለዚህ ነው ጋምቤላና የጋምቤላ ህዝብ በተደጋጋሚ በሙርሌ ታጣቂዎች የሚወረረው። ለዚህ ነው የደቡብ ምዕራብ ኢትዮጵያ በደቡብ ሱዳን ታጣቂዎች እየተወረረ ያለው። ሐመሩሃ ሰንደቅ ዓላማ የአባቶቼ ውርስ ነው፣ የሀገሬ መለያና ምልክት ነው። ለሰንደቅ ዓላማዬ እሰዋለሁ፣ ሰንደቅ ዓላማዬን አፈቅራለሁ፣ ሰንደቅ ዓላማዬን ማንም ሲሰለቅባት ማየት አልፈልግም፣ እድልም አልሰጠውም የሚል ሰብእና ያለው የጦር አባል አላየሁም። በስልጠናም አገርን ህዝብንና ሰንደቅ ዓላማን ማፍቀር ግዴታ ነው የሚል አስተምህሮ አለመሰጠቱን ከዘረኞች የምጠብቀው እንጂ የማልጠብቀው ጉዳይ አይደለም። ወያኔ ኦነግም ሆነ ሌሎች ኢትዮጵያን ጠል ቡድኖች ሰንደቅ ዓላማችንን የሚያራክሱትና የሚያዋርዱት እኮ በመከላከያ ተብዬው አጠገብ ነው። መ የኢትዮጵያን ህልውና እንዲሁም የህዝቧን ህይወት ከዓለም ህብረተሰብ ጋር የሚያስተሳስርና ትልቅ ድርሻ ያለው በውጭ ጉዳይ ሚኒስቴር የሚመራው የዲፕሎማሲው ዘርፍ ነው። ባለፉት የወያኔና የብልጽግና አገዛዞች የአማራውን ህዝብ የዘር ፍጅት ብለው ያወገዙ የኢትዮጵያን ዘረኛ አገዛዞች ዘረኞች ናችሁ፣ ይህ የዘረኝነት አካሄድ ለህዝባችሁም ለአገራችሁም ለአፍሪካም አይጠቅምም፣ ታቀቡ ያለ አገር ወይም ዓለም አቀፋዊ ድርጅት አልሰማንም። ይህ ለምን ሆነ ለሚለው አጭሩ ምላሽ የሁለቱም አገዛዞች በውስጥ አማራውን ኢትዮጵያን እንዲሁም ኢትዮጵያዊነትን እንዳረከሱ ሁሉ ለዓለም አቀፍ ማህበረሰብም በዲፕሎማቶቻቸው በኩል ተግተው የሰሩ መሆናቸውን ያሳያል። ኢትዮጵያ መንግስትና መንግስታዊ ስርዓት የላትም ለሚለው በርካታ ጠቋሚ ምልክቶች ውስጥ እነዚህን ካነሳው ኢትዮጵያ ህጋልባ ሀገር ሆናለች ለሚለውስ ምን ምን ማስረጃዎችን መጥቀስ ይቻላል? እነሆ ኢትዮጵያ ህጋልባ ሀገር እንደሆነች ከመያሳዩን በርካታ ማስረጃዎች ውስጥ ሰሞኑን የምክር ቤት አባል የሆኑትን አቶ ክርስቲያን ታደለንና ዶክተር ካሳን ያለ መስከሰስ መብት ሳይነሳ ኮሎኔሉ እንዲታሰሩ ያደረገበት ሂደት የሚነግረን እውነትነት ኢትዮጵያ ህጋልባ ሀገር መሆኗን እንጂ በህግ የምትተዳደር ሀገር መሆኗን አይደለም። ለጋዜጠኞች፣ ፖለቲከኞች፣ አገር ወዳድ ኢትዮጵያውያንና አክቲቪስቶች የሚባሉ ከህግ ውጭ ይታሰራሉ፣ በቤተሰቦቻቸው ፊት ይደበደባሉ፣ በማንቋሸሽ እርምጃ ይወሰድባቸዋል፣ ከተያዙ በኋላም ህገ መንግስቱ ባስቀመጠው ገደብ ውስጥ ፍርድ ቤት አይቀርቡም፣ ፍርድ ቤት ከቀረቡ በኋላም የማጣሪያ ጊዜ ይሰጠን እያሉ በእስረኞች ላይ የሚፈጸም ማጉላላትና ማንገላታት ህጋዊ ስራ አይደለም። የማጣራት ስራ ከእስር በፊት ተጣርቶ እንጂ በወንጀል የተጠረጠረ ሰው የሚታሰረው አስሮ ላጣራ ህገወጥ ተግባር ነው። አመራ በአገዛዙ ላይ የፖለቲካ ልዩነት ያላቸው ኢትዮጵያውያን ወደ እስር ሲወረወሩ የእስር ሂደቱ ህገወጥ መሆኑ ብቻ አይደለም እየተስተዋለ ያለው። ከታሰሩ በኋላም እኮ ዳኛ በዋስ ይለቀቁ ያላቸውን ወይም በነጻ እንዲሰናበቱ የወሰነላቸውን ፖሊስ ወይም አቃቤ ህግ አይፈቱም የሚል ብይን የሚሰጠው የሚነግረን በኢትዮጵያ ህግ አለመኖሩን እንጂ ህግ መኖሩን አይደለም። ኢትዮጵያ በኮሎኔሉ ፈላጭ ቆራጭ አገዛዝ ስር በመውደቋ የጠላውን ያስራል፣ ያሳስራል፣ ይገድላል፣ ያስገድላል። ይህ ብቻ አይደለም፣ በኢትዮጵያ ህዝብ ስም በቢሊዮን የሚገመት ብር ይበደራል፣ በስጦታ ተቸረኝ ይላል። ስለዚህ ገንዘብ ምንስ ባደርገው ምን አገባችሁ የሚለው እውነት ኢትዮጵያ ህጋዊ አገር ናት ከሚል ድምዳሜ ያደርሳልን? ቢደረስስ ትክክል ነውን? ጥያቄ ነው። ወጣ ያሉትን የኢትዮጵያ አካባቢዎች ትተን በዚህ በአዲስ አበባ በህዝብ ላይ ደንብ ሲጣስ፣ ህገወጥ ተግባር በነዋሪዎች ላይ ሲፈጸም ወይም ሰብአዊ መብት ሲጣስ ወዘተ አቅሙ ያለው በእንቢታ ወይም በሚፈልጉት ሄዶ ይቋቋማቸዋል፣ አቅሙ የሌለው በዝምታ ከማለፍ ያለፈ ወደ ፍትህ ሄዶ ፍትህ አገኛለሁ የሚል ተስፋው ስለተሟጠጠ አይሄድም። ይህ የህዝብ ውሳኔ የሚነግረን አንደምታው ህግ የለም የሚል እንጂ ሌላ ሊሆን አይችልም። ተወደደም ተጠላም ወያኔና የኦሮሞማ ዘረኞች እና የነዚህ ምንጣፍ ሆኖ እያገለገለ ያለው በአደን በዘር በቋንቋና በሃይማኖት እየከፋፈሉ ኢትዮጵያንና ኢትዮጵያዊነትን የሚያጠፉ የሚያዋርዱ እርስ በርስ በጥላቻ እንድንተያይ የሚያደርጉን እንጂ የሚበጁን አይደሉም። ዛሬ በዘር እየተለየ መፈጀቱ፣ መፈናቀሉ፣ መታሰሩ፣ መሰወሩ፣ ሆን ብሎ ማደህየቱ በአማራው ህዝብ ላይ የከፋ ቢሆንም ነገ ከነገ ወዲያ የሁሉም ኢትዮጵያዊ ድርሻ እንደሚሆን መጠራጠር አያስፈልግም። የዘመናችን ዘራ መጣሽ የሀገራችን በሽታ በፋኖና በአማራው ህዝብ ትግል ብቻ መፍትሄውን አያመጣም። ዘላቂ መፍትሄም ለኢትዮጵያና ኢትዮጵያውያን ባጭር ጊዜ አያስገኝም። የትግራይ ህዝብ ወያኔን፣ የኦሮሞ ህዝብ ኦህዴድና ኦነግን፣ የአማራ ህዝብ ብአዴንን በተባበረ ኃይል ማስወገድ ይጠበቅባቸዋል። አፋር፣ ሶማሌ፣ ሲዳማ፣ ጉራጌ፣ ወላይታ፣ ጋምቤላ ወዘተ እንደዚሁ ለኢትዮጵያና ልጆቿ ህልውና መጠበቅ የሚደረገውን ትግል መቀላቀል ይጠበቅባቸዋል። እስከ መቼ በቋንቋ በብሔርና በሃይማኖት እየከፋፈላችሁ ለጋራ ሀገራችን ግንባታ በጋራ እንዳንነሳ ጋሬጣ ሆነ ትሆኑብናላችሁ? እስከ መቼስ የእርስ በርስ የጥላቻ መርዝ ትረጩብናላችሁ? እስከ መቼስ የኢትዮጵያንና የልጆቿን ክብር እያዋረዳችሁ ትኖራላችሁ? ስንት ጊዜስ ትዋሹናላችሁ? ስንት ጊዜስ ታታልሉናላችሁ? ወዘተ የሚሉ መታገያ ጥያቄዎች ማፋጠጥና በተባበረ ኃይል መነሳት የኢትዮጵያና ኢትዮጵያውያን ውስብስብ ችግሮች የመፍትሄዎቻችን መቋጫ ጅምር ነው። የፋኖና የአማራውን ህዝብ ትግል የፋኖ ብቻ ተደርጎ የሚሸረበው ሴራ ይቆም ልንላቸውም ይገባል። የፍትህና የህልውና ጥያቄ የአማራው ህዝብ ብቻ አይደለም፣ የሁሉም ኢትዮጵያዊ ጭምር እንጂ። የፋሽስቱ ኮሎኔል አገዛዝና የዘረኞቹ ጥምር ኃይል ለዚህ ፍትሃዊና የህልውና ትግል የሰጡት ምላሽ የአማራውን ህዝብ ለስድስት ወራት በወታደራዊ ኮማንድ ቁጥጥር ስር ማድረግና የለመዱትን የዘር ፍጅት መፈጸም ነው። የኮሎኔሉ ፋሽስት አገዛዝና ተጣማሪ ዘረኛ ቡድኖች ቀኑ እንዳለፈበት ስጋ ገምተዋል። የገማ ስጋ ደግሞ መጣል እንጂ የተለየ ጠፈንታ የለውም። እነዚህን ዘረኞች እስከ ወዲያኛው ለማስወገድ ሁሉም ኢትዮጵያዊ ከፋኖና ከአማራው ህዝብ ጎን መሰለፍ ኢትዮጵያን ከጥፋት ይታደጋል፣ ለዜጎች ህልውናም ዋስትና ይሰጣል። ስለዚህ እንተባበር፣ ያለ ጥርጥር እናቸንፋለን።
I'm not doing it.